ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ታህሳስ 16 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ታህሳስ 16 ቀን 388 ቀናት አለፋቸው።
ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል።
የሳምንቱ አርብ የሚቀርበው ከአድማጮች የደረሱንን የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በዚህ ሳምንት በቤንሻንጉል ጉሙዝ መተከል ዞን ቡለን ወረዳ በኩጂ ቀበሌ በአሸባሪዎች በተካሄደው አረመኔያዊ ጥቃት ሕይወታቸው ያጡ ዜጎች ቁጥር 207 መድረሱን የወረዳው የኮሙኒኬሽን ቢሮ ለዜና ተቋሞች ከሰጠው መረጃ ለማወቅ ተችሏል። ከተገደሉ ዜጎች ውስጥ ከአማራው ተወላጆች በተጨማሪ የኦሮሞና የሽናሻ ተወላጆችም እንደሚገኙበት የተገለጸ ሲሆን አሁንም ቁጥሩ ከተጠቀሰው በላይ ሊጨምር እንደሚችል አንዳንድ ነዋሪዎች እየተናገሩ ይገኛሉ። የተገኘው የዜጎቹ አስክሬን መቅበሩ ቢነገርም አስክሬኑ ለመለየት አስቸጋሪ ነው በመገኘቱ የቀብሩ ስነ ስርዓት የተፈጸመው ባህላዊ ሃይማኖታዊ መንገድ ተከትሎ አለመሆኑም ተነግሯል። ጉዳት ከደረሰባቸው ሰዎች መካከል የ41 አመት እድሜ ያላቸው የኦሮሞ ተወላጅ የሆኑት አቶ በላይ ዋግጅራ ባለቤታቸውንና 9 ልጆቻቸውን አሸባሪዎች የገደሉባቸው መሆኑና እሳቸውም ቆስሎ መጥፋቸው ለዜና ተቋሞች ተናግረዋል። በአሁኑ ወቅት በህክምና ላይ ያሉት አቶ በላይ ስለ ሁኔታው በዝርዝር የተናገሩ ሲሆን እሳቸውና ቤተሰቦቻቸው እንቅልፋይ በነበሩበት ጊዜ አሸባሪዎች ተኩስ በመክፈት በአሰቃቂ ሁኔታ ጥቃት የሰነዘሩባቸው መሆኑን በምሬትና በሐዘን ገልጸዋል። አሸባሪዎቹ በደም የተደራጁ የወታደር ልብስ የለበሱና ትጥቅ የታጠቁ መሆናቸውን እንዳስተዋሉ አስረድተዋል። አገዛዙ አካባቢው ሰላም ነው እናንተን የሚነካ የለም በማለት አጥታለው አስጨረሱም በማለት ያገዛዙን ባለስልጣኖች ኮንነዋል። በአሁኑ ወቅት በተለያዩ ወረዳ ቀበሌዎች የሚኖሩ ዜጎች ከፍተኛ ስጋት አድሮባቸው ቤት ንብረታቸውን ትተው ወደ ወረዳ ዋና ከተማ ወደ ቡለን የመጡ ሲሆን እስካሁን እርዳታ እንዳልተደረገላቸውና በስቃይ ውስጥ እንደሚኖሩ ግን ገልጸዋል። በመተከል ዞን በሌሎች ወረዳዎች የሚኖሩ ዜጎች በስጋት ቤት ንብረታቸውን እየለቀቁ እየተሰደዱ መሆናቸውንም አንዳንድ ምንጮች ዘግበዋል። በደቡብ ኮንሶ ዞን በተከሰቱ ግጭቶች የደረሰው አስቸጋሪ ግድያ የአካል ጉዳት መፈናቀልና የንብረት ውድመት ያስከተለው ሰብአዊ ቀውስ መፍትሄ ካለማግኘቱም ሌላ እየተባባሰ መሄዱን በአገዛዙ የተመሰረተው የኢትዮጵያ ሰብአዊ መብት ኮሚሽን አርብ ታህሳስ 16 ቀን ባሰራጨው መግለጫ አስታውቋል። ድርጅቱ በዘገባው ላይ በአካባቢው የንብረት የጸጥታ ኃይል በድንገት ተነስቶ በመሄዱ ምክንያት ከህዳር 1 እስከ ህዳር 11 ቀን 2013 ዓ.ም ድረስ በአሌ በኮንሶ ዞን በሰገን ዙሪያ ወረዳ ውስጥ በሚገኙ ቀበሌዎች በአማሮ ወረዳ ቡኒቲ ቀበሌ እንዲሁም ከህዳር 6 እስከ ህዳር 8 ቀን 2013 ዓ.ም በደራሼ ወረዳ ጋቶ ቀበሌ ተከታታይ ግጭቶች ተከሰቱ መሆናቸው ገልጾ በሰገን አካባቢ በተፈጠረው የጸጥታ መደፍረስ እና ግጭት 66 ሰዎች መገደላቸውን 39 ሰዎች መቁሰላቸውን እንዲሁም 132,142 ሰዎች መፈናቀላቸውን የደቡብ ክልል ሰላምና ጸጥታ ቢሮ ማስተዋወቁን ይፋ አድርጓል። ሁኔታው በቅርቡ ለማወቅ ኮሚሽኑ የክትትል ቡድን ወደ ቦታው የላከ መሆኑን የቡድኑ አባላት በሃይብናና በአይዴ ቀበሌዎች እንዲሁም በአፋምንጭ በጊዶሎ እና በካራት ከተሞች በመገኘት ተጎጂዎችና ቤተሰቦቻቸውን የአይን ስፍሮችን የተለያዩ የመንግስት አካላትን በማነጋገር እንዲሁም ሌሎች ማስረጃዎችን በማሰባሰብ ምርመራውን ለማካሄድ መቻላቸውን ገልጿል። የክትትል ቡድኑ ካቀረበው ሪፖርት በርካታ ሰዎች በጥቃት ፈጻሚዎች በጭካኔና በአሰቃቂ ሁኔታ እንደተገደሉና የአካል ጉዳት እንደደረሰባቸው እንዲሁም በርካታ ቀበሌዎች ውስጥ የዜጎች መኖሪያዎች የለበሱ የሰበሰቡትን የህል ጨምሮ ንብረቶቻቸውና የእርሻ ቦታዎቻቸው ሙሉ በሙሉ እና በከፊል እሳት የወደሙ መሆናቸውን ለማረጋገጥ ተችሏል በማለት ተቋሙ ገልጿል። የኢትዮጵያ ህክሞች ማህበር በሰጠው መግለጫ በአዲስ አበባ የጽኑ ህሙማን መታከሚያ ክፍሎች መጨናነቃቸው አሳሳቢ መሆኑን ገልጿል። የኮሮና ቫይረስ ስርጭት በዜጎች ችለተኝነት ምክንያት እየተስፋፋ መሆኑን የገለጸው የማህበሩ መግለጫ መከላከያው ጭንብል ወይም ማስክ የሚጠቀመው ሰው ከብዛት ከ70 ከመቶ ወደ 50 ከመቶ በታች መውረዱን ለበሽታው መስፋፋት ተጨማሪ ምክንያት ሆኗል ብሏል። በኮሮና በሽታ የተያዙ ሰዎች ህክምና አገልግሎቶች በማጨናነቃቸው በሌላ ህሙማን የሚሰቃዩትን ለማከም አስቸጋሪ ሁኔታ ፈጥሯል ተብሏል። በአሁኑ ወቅት በኮሮና የተያዙ ከ300 በላይ የሆኑ ሰዎች በአዲስ አበባ የጽኑ ህሙማን መታከሚያ ክፍሎች የሚጠቀሙ መሆናቸውና በከተማው ውስጥ ያለውን የመታከሚያ ክፍሎች ሙሉ በሙሉ የወሰዱት በመሆናቸው በሌሎች በሽታዎች ማለትም በኩላሊት፣ በጉበት፣ በካንሰር ወዘተ ታማሚ የሆኑና አገልግሎት የሚያስፈልጋቸው ሰዎች መጠቀም ባለመቻላቸው ህይወታቸው እያለፈ መሆኑን የማህበሩ መግለጫ አስታውቋል። በእስክንድር ነጋና አብሮ በተከሰሱት አራት ተከሳሾች በታህሳስ 16 የፍርድ ቤት ውሎ ውስጥ ከፍተኛ ተቃውሞ ተደርጎ እንደነበረ ለማወቅ ተችሏል። በቀጠሮ መሰረት እስክንድር ነጋ ለፍርድ ቤት የእምነት ክህደት ቃላቸውን ተጠይቀው ድርጊቱን እንዳልፈጸሙ ተከራክረዋል። ተከሳሾቹ ወንጀሉን ክደው ስለተከራከሩ አቃቢ ህጉ ምስክር ለማሰማት ጠይቆ ፍርድ ቤቱ የተፈቀደለት ቢሆንም ምስክሮችን ለማሰማት ከአራት ወር በላይ ማለትም በመጋቢት 29 እና 30 እንዲሁም በመስከረም ውስጥ የተለያዩ ቀናት ፍርድ ቤቱ ቀጠሮ በመስጠቱ ችሎቱን ለመከታተል ገብቶ የነበሩ ወጣቶች ከፍተኛ ተቃውሞ ማሰማታቸውና ከችሎቱ ተገደው እንዲወጡ መደረጋቸውን ለማወቅ ተችሏል። እስክንድር ነጋ ተይዘው በእስር ቤት የሚንገላቱት በተረኛነት የዘረኝነት ፖሊሲ ተግባራዊ እያደረገ ያለው አገዛዝ በማቃወማቸው እንጂ በሌላ ምክንያት አለመሆኑን ግልጽ ሲሆን ከአገዛዙ ተጽዕኖ ነጻ ያልሆነው ፍርድ ቤት ተቋም በአፋኝነቱ የአገዛዙ ተባባሪ መሆኑን እያሳየ ነው ተብሏል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
Bala bala mama
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለተወደዳችሁ የፍኖተ ዴሞክራሲ የኢሃፓ የሳተላይት ሬዲዮ አዘጋጆችና አቅራቢዎች ልባዊ ሰላምታዬን አቀርባለሁ። የወገንና የሀገር ፍቅርን ከእናንት ከኢሃፓዎች ተማርኩ። ተረዳው ማለቱ ደካማ መስሎ ስለተሰማኝ ነው። በርግጥ የማደምጠው የፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽን ቢሆንም ምንጩን ሳልጠቅስ ውሃውን መጥቀስ እንዳይሆንብኝ ነው። ለፍኖተ ዴሞክራሲ አዘጋጆችና አቅራቢዎች ከቃላት የመግለጽ ችሎታ እጅግ የላቀ አክብሮት አለኝ። በዛሬው መልእክቴ ለፍኖተ አድማጮች መተንፈስ የፈለግኩት ኢትዮጵያን ከነሙሉ በረከቷና ክብሯ ለማስከበር ከእያንዳንዳችን ምን ይተበቃል በሚለው ያለኝ ሐሳብ ላይ ነው። በኢትዮጵያ ምድር ማንነትና እምነትን መሰረት ያደረጉ ግድያዎች በአገዛዙ ቸልባይነትና አራጋቢነት በየቀኑ በሚባል ሁኔታ እየተፈጸሙ ነው። የዚህ ዘመን ጎሳን መሰረት ያደረጉ ጭፍጨፋዎችን በተመለከተ ኢትዮጵያ ሩዋንዳንና ዩጎዝላቪያን እየተካች መሆኗን መገንዘብ ይገባናል። ከያፓ ድረገጽ መገንዘብ የቻልኩት ከዛሬ 45 ዓመታት ቀደም ሲል አንስቶ በጎሳ በዘር በቋንቋ በሃይማኖት ላይ የተመሰረተ የፖለቲካ ነገር መካተቻው ማክተሚያው ራሱንም አገርንም ማጥፋት መሆኑን ሲያስረዳ ሲቀሰቀስ እንደነበርና እስካሁን መቀጠሉን ተገንዝቤያለሁ። ለዚህ የትግራይ ህዝብን በስሙ እየነገደ ከ40 አመታት በላይ አሳሩን ሲያበላው መክረሙን ዓለም የሚያውቀው ሀቅ ነው። የጎሳ ፖለቲካ ፍጻሜ ንጹሃንን ባስተካቂ ሁኔታ መጨፍጨፍ መዝረፍና ማፈናቀል ነው። ወያኔ ሌባ ተብሎ ፋሽስት ተብሎ ዘረኛ ተብሎ የውርደት ማቅ እንዲከናነብ ተደርጎ ከአዲስ አበባ ከተባረረበት ጊዜ አንስቶ በተለይ የአገሪቱ አካባቢዎች በአማሮች በአማርኛ ተናጋሪዎች በጋሞች በጌዲዎች በሽናሻዎች ባገዎች ወዘተ እጅግ ሰቅጣጭ ግድያዎች ዘረፋዎችና ማፈናቀሎች ተፈጸሙ። በወያኔ ግር የተተካው በኦሮሞ ስም የሚምለው ጎሰኛ አገዛዝ ከመላስ ስብከት ባለፈ ባረመኒ ዘረኞች ጉዳት የደረሰባቸውን ለመታደግ ያደረገው ካለመኖሩም በላይ ሰለባዎቹን በተመለከተም በተደጋጋሚ የሐሰት ጣቃ ሲተረትር ተሰምቷል። በሻሸመኔ በአሩሲ በባሌ በአረርጌ በወለጋ በጉራ ፈርዳ በአሳ በጉማይዴ በቤኒሻንጉል ጉምዝ በወልቃይት በሁመራ በዳንሻ በማይካድራ ወዘተ ንጹሃኖችን በአማርኛ ተናጋሪነታቸውና የኦርቶዶክስ ቤተክርስቲያን አማኞች በመሆናቸው ብቻ በዘግናኝ ሁኔታ የገደሉ ገንዘብና ንብረት የዘረፉ ከጨፈጨፏቸው አስከሬኖች ጋር ፎቶ የተነሱ በነጻና በአስር ሺህ ብር ዋስ መለቀቃቸው በፍትህና በዘረኞች መሃል ግዙፍ ገደል እንዳለ የሚያሳይ ነው ላለው። የሚያሳዝነው አካላቶቻቸው ተቆራርጠው የተገደሉ ስርዓት ባለው ሁኔታ መቅበር አለመቻሉና አስከሬን ይዞ መንከራተቱ ባደግንባት ኢትዮጵያ መሆኑ በጽኑ ሊሰማ የሚገባው ነው። ስናድግ እያየን ያደግነው በነባቢ ቃልም ቢሆን የሰውን ልጅ ክብርነት ያስከሬንን ክብርነት ተገንዝበን ነበር። ይህን የተከበረ ባህል ወያኔ ኦነግ ኦዴፓና ሌሎችም ሸርሽረውን አሉትና የሰው ልጆች እንደ አውሬ እየታደኑ በጭካኔ ተገደሉ እየተገደሉም ነው። ልጃገረዶች ተጠልፈው ባንኮች ተዘርፈው ነፍሰ ጥሮች በስለት ተዘርግፈው ወጣቶችና ጎልማሶች በቀስት በመጥረቢያ በገጀራ በጦር ወዘተ ተገርደው የሚፈጽሙብንን ግፎች ተላምደናቸው እንደ ዘበት እያለፍናቸው መሆናችን ያስተዛዝባል። በታሪክ ፊት መወቀስ ብቻ ሳይሆን ያስጠይቃል። ከዚህ ቀደም ከመተከል አካባቢ የተፈናቀሉ የአማራ ገበሬዎች በባህር ዳር ቅዱስ ጊዮርጊስ ቤተክርስቲያን ተጠለው በነበረበት ወቅት ቤተክርስቲያኗ እንድትባረራቸው የአማራ ገዢዎች ትእዛዝ ማስተላለፋቸው አይረሳም። በአዴን በአማራ ህዝብ የሚነግድ አማራን የሚያዋርድና የሚያስጨፈጭፍ ለሄደና ለመጣው አምባገነን ኃይል አጋሰሶ ነው የሚያገለግል በመሆኑ የአማራ ደመኛ ጣላት በሆኑን በእናቶቻቸው ማህፀኖች የተገደሉ ህፃን ደም የሚመሰክረው ነው። ከባሌ የተፈናቀሉ ወደ 300 የሚጠጉ በደብረ ብርሃን ካርቶን አንጠፈው የተሰቃዩ መሆናቸው ይህ ባለፈው ሰሞን መተከል ገብቶ ለመዋጋት ያዙኝ ልቀቁኝ ያለው ባዴን ለምን አልታደገውም ብሎ መጠየቅ ባህሪው እንደጌታው ኦህዴድ የባጥ የቆጡን መቀባጠር እንጂ ሌላ ለመሆኑን መገንዘብ አያዳግትም እላለሁ። በአሁኑ ወቅት አገዛዙ ህዝቡ እያሰማ ያለውን ቅሬታ ወደ ሌላ አቅጣጫ ለማዞር አማራን በየወንዙ በየአውራጃው በልማት ስም እንዲደራጅና ያንድነት ስሜቱ እንዲሸረሸር ለማድረግ በሁሉም የአማራ አውራጃዎች እንቅስቃሴ እየተደረገ መሆኑ አሳዝኖኛል። የዛሬው አማራ ጥያቄ ልማት አይደለም፣ ራሱን ከጭፍጨፋ ከግድያ ከዘረፋ ከመፈናቀል መከላከል ነው እንጂ። የአማራ ጠላቶች፣ የኢትዮጵያ ጠላቶች፣ የአገር አንድነት ጠላቶች፣ የኦርቶዶክስ ጠላቶች ናቸውና ከምንጊዜውም በላቀና በተጠናከረ ሁኔታ በአንድነት ቆሞ በአማራ ላይ የተፈጸሙ የሚገኙትን አጥፊ ዘመቻዎች መመከት ከሁሉ በፊት ሊቀድም የሚገባው መሆኑን አስመሬ መናገር ወዳለሁ። በአንድነት ለመቆም በጎበዝ አለቃ በተለያዩ ማህበራት ስም መደራጀትና በአገዛዙ ሰላዮች ሊደርስ የሚችል ጥቃትን በንቃት እየተከላከሉ በመተከል በሻሸመኔ በአርሲ በወለጋ በሐረርጌ በጉራ ፈርዳ በባሌ በጉማይዴ ወዘተ ቢፈሰው ደም ያባቴ ደም የናቴ ደም የህቴ ደም የወንድሜ ደም ነው ይያሉ ቀድሚያ ወገንንና ሀገርን መከላከልና ማጽዳት ሊቀድም ይገባዋል። በመጨረሻም ብዙዎች እንደሚሉት እየታገል እንደራጅ እየተደራጀን እንታገል የሚለውን መልእክት ባጽንኦት እደግመዋለሁ ሲሉ አስናቀ ከአርባ ምንጭ ደብዳቤያቸውን አጠናቀዋል።
አሁንስ ምን ታስባላችሁ? የኢትዮጵያን ህልውና ሲያጠፋና ሀብቷን ሲበዘብዝ የከረመውን የወያኔ ተቋም ለማጥፋት የተጀመረውን ዘመቻ ያልደገፈ ኢትዮጵያዊ ቢኖር ራሱ ወያኔና በስሩ የነበሩ ተጠቃሚ ቡችላዎች ብቻ ነበሩ ብል ብዙ ተቃዋሚን የምፈጠር አይመስለኝም። እኔም በበኩሌ ከህግ አልባ አገዛዝ ወደ ፍትህ ያለው ባይሆንም ወደ ህጋዊ አመራር የምንመጣበት መንገድ እየተቀየሰልን ነው ከመዓለት ወደ ኋላ አላልኩም ነበር። ነገር ግን ይህ ተስፋና ምኞት በማግስቱ አይደለም ገና በሂደት ላይ እንዳለ ወሽመጤን እንደልማዱ ብጥስ አደረገው ድሮውንም እስከማለት አደረሰኝ። በእነኛ በረገፉ ዛሬም እየወደቁ ባሉት የኢትዮጵያ ልጆች የሚገኘው ድል ያብይን የመጀመሪያ ግብና አላማ ማለትም ኢትዮጵያን የኦሮሞ ማንነትና ፍላጎት ሁን የሚሆንባት ሀገር ለማድረግ አንግቦ የተነሳውን እቅድ ለመኮትኮት ለማጠጣት መሆኑን ስረዳው ይበልጡን አመመኝ። ገና ከጅምሩ 2010 ዓመተ ምህረት አንስቶ ምንም አይነት እምነት በሱ ላይ እንዳይኖረኝ የሰጋሁት ያብይና የምስሎቹ መንግስት ስጋቴን እውን የትችቴን መንደርደሪያ ተግባራዊና እውነተኝነት እያደረገው ሲመጣ ዛሬም የሱን ፖለቲካ ደጋፊዎች አቋምና ንግግር ስሰማ የነሱን እውነትን የመገንዘብና የመረዳት ድክመት ሳይ ውስጤን ይበልጡን ይነዝረኝ ጀመር። ለዚህም ዘገባዬ ለሶስት አመታት ወደ ኋላ አርቄ ሳይሆን በቅርቡ በጥቂት ቀናት ውስጥ እየተሰሩና እየታቀዱ ያሉ ዋና ዋና መሰረታዊና ወሳኝ ድርጊቶችን ማብላላት ጀመርኩ። የኢትዮጵያ ልጆች ትግራይ ላይ ለሀገራቸው ሲረግፉ አገሬ አገሬ ኢትዮጵያና ተያሉ መስዋዕትነት እየከፈሉ ባሉበት ሰዓት ላይ አጋጣሚውን ተጠቅማ የኢትዮጵያን ድንበር የወሰደችውን የሱዳንን ጠቅላይ ሚኒስትር እንኳን ደስ ያለዎት ለማለት የፈለገ ይመስል በቀይ ምንጣፍ አቀባበል የሚያደርግ መሪ ከዛም አልፎ ዛሬ ከነግድቡ ሙሉ በሙሉ የኦሮሞ ሀብትና ግዛት ለማድረግ እየተቀናጀ ያለውን የቤንሻንጉልን አካባቢ የልማት እድገት ላይ እንዲሳተፉ ማበረታታቱና ክፍተት መስጠቱ ትርጉሙ ምን እንደሆነ እንዴት መገንዘብ ይሳናችኋል? አካሄዱ ወዴት እንደሆነ ለማየት ለምን ራሳችሁን ታውራላችሁ? የወያኔ መጥፋትና መደምሰስ ማድነቃችን መደሰታችን እኮ ከእሳት ወጥቶ ረመጥ ወይም ታጥቦ ጭቃ ለመሆን ከሆነ የቅርቡ መስዋዕትነት ለምን አስፈለገ? አማራውና ሌሎች ብሔሮች ወያኔን ለማጥፋት ሲፋለሙ ሽመልስና ማዛ አዲስ አበባን የኦሮሞ ዋና ከተማ ለማድረግ አበይነት አከለ ኡማ የነደፉትን ቀደውን ለማድረግ ይሯሯጡ ነበር። ለዚህም ዋናው ማስረጃ በታህሳስ 11 ቀን 2013 ዓመተ ምህረት አቶ ሽመልስ አብዲሳ በትዊተር ገጹ ላይ በኩራት ያስቀመጠውን ጽሑፍ ማንበቡ በበቃ ነበር። የኦሮሚያን ማዕከላዊ ፍርድ ቤት አዲስ አበባ ላይ ለመገንባት የተጣለው የመሰረት ድንጋይ ከዚህ ውጪ ሌላ ምን ትርጉም ሊሰጠው ነው? የማላምንበትም እንኳን ቢሆን ይቺ ከተማ የዚህ ነቀርሳ አመራር ወይም ፌደራሊዝም ዋና ከተማ እንጂ የአንድ ብሔር ናት ወይ? ነገ አማራው፣ ሀዲያው፣ ሶማሌው፣ አፋሩ ወዘተ አዲስ አበባ ላይ የኔን ማዕከላዊ ፍርድ ቤት ልገነባ ቢል ሊከለክለው ነው ወይ? አዲስ አበባን የሚያስተዳድራት ማን ነው? ይቅርታ ለካስ ኦዴፓ ነው። አሁንም አብያብይ የምትሉ ሰዎች ባካችሁ ለአንዴና ለመጨረሻ ጊዜ አይንና ጆሮአችሁን ግለጡ። ከዩዲት በኋላ ኢትዮጵያን ለማጥፋት የመጣው አደገኛ ገዢ አብይ ነው ያልኩበት ሰዓት ተሟገጠብኝ፣ ተሳቀብኝ። ከዚህ የበለጠ ምን ማስረጃ ያስፈልገኛል ያልኩትን ትንቢት ለማስረዳ? ሽመልስ አብዲሳ ቢከፋም ቢለማም እውነቱን ነግሮን ነበር እኮ አስቀድሞ። አልዋሽም። የአብይና የብልጽግና ፓርቲ አቋምና ግብ ምን እንደሆነ እኮ ከይስሙላዎቹ የአማራ መሪዎች ካበለጸጉት የካባ ስጦታ አጥቢያ ነግሮን ነበር። እንደ ልማዳችን ሳንሰማው ሳይሆን ሳናዳምጠው ቀረን። አሁንም የሚያየውን አይናችን በቸልታ ውር እንዲሆን አድርገነዋል። የሚሰማውን ጆሮአችንን አውቀን ደፍነነዋል። ስንገረፍ የምንደሰት ነን እንዴ? እናንተ አብይ ባዮች አሁንስ ምን ታስባላችሁ? ሲሉ ደውዳቢያቸውን ያደረሱን መአለ መኮንን ናቸው።
ሰላም ውድ ፍኖቶችና ውድ የፕሮግራሙ ተከታታዮች። አዎ በርግጥ የጫንቃ ስባት ለበረኛው አግመል ያሩሩን የውሃጥም ሊያስተግስላት ይችላል። ለዚሁ አገልግሎት ሲባል ተፈጥሮ ጸጋን አድላታለችና ለወደላ ኦነግ ኦዴፓዎች በተለይም ለሽመልስ አብዲሳ የጫንቃው ስባት ሌላ ቀርቶ ከተሽከርካሪ ወንበሩ ተነስተ ለመራመድ እንኳን የሚያስችል ትንሽ የጉልበት አጥቸረው። በርግጥ አሁን እንዳየነው ከሆነ ተወናብደው ሳይሆን ወደው ለከርሳቸው ሲሉ ተገዢ የሆኑትን አጋሰስ ያማራ ብልግናዎች በአምሮ ሳይሆን በጫንቃው ስባት ብቻ አስፈራርቶ እንዲንበረከኩለት ለማድረግ ተጠቅሞበታል። ይህ ምላሱን በዘፈቀደ የሚጎለጉለው ባለጊዜ የማስፈራራት ቅኝቱ አልተሳካለትም ማለትም አይቻለም። ከአጋሰሶቹ የጃኖ ሽልማት አስገኝቶልታልና መቼም በብልግና የዘረኞች ፓርቲ የተቆረቆሉ የተረኞች ጉድ ተዘግቦ የማያልቅ ቢሆንም አንዳንዶቹ እስቲ በመነጽራችን እንቃኛቸው። ሰላም ጭራዋ በማይታይበትና የሰው ልጅ ቁልቁል ተሰቅሎ ሳይሞት በህይወት ይያለ ቆዳው የሚገፈፍበት እንደ ከብት አጋድሞ አንገቱ ተቆልምሞ በሚታረድበት ጉደኛ ኢትዮጵያችን የሰላም ምንትስ ተሾመላችሁ ተባል። ይህም ዜና መንጋውን ጮብ ያስረገጠ ቢሆንም በአለም ህዝቦች ዘንድ መሳቂያና መዘባበቻ እንድንሆን ከማስደረጉም በላይ የኛንም አንገት አስደፍቶናል። የሰላም በረከት ድሮስና አውቀው ነጭ ርግብ አይደለች። የኛው አገር ደግሞ ነጭ አለመሆኗ ብቻ ሳይሆን ተቆርጦን ቀይ ወይም ሌላ ገና በውል አልታወቀችም። ለማንኛውም ምን ተስተብየዋ ከደቡብ እንደሆነች አውቃለሁ። የደቡብ ህዝብ ደግሞ ኢትዮጵያዊነቱን ያጠብቃል ተብሎ ስለሚገመት ክልሉ በኦነግ ኦዴፓ ዘረኞች ጥቁር መዝገብ ውስጥ ገብቶ ባይነ ቁራኛ እየተጠበቀ የቆም ስቅሉን እንደሚያይም ሰምቻለሁ። ብቻ እቺው ምን ተስተብየዋ በተለያዩ የኢትዮጵያ ክፍሎች በብዙ ሺዎች የሚቆጠሩ ንጹሃን ዜጎች በኦነግ ኦዴፓ ሲታረዱ በሚሊዮኖች የሚቆጠሩ ደግሞ ተፈናቅለው ሲሰደዱ ምንም ተንፈሻ አላለችው። የማይካድራ አራጆች ሱዳን ተሰደዱ ሲባል ታዋቂ አርቲስቶችን ሰብስባ በብልግና አካውንት ገንዘብ አሰባስባ ልትልክላቸው ስትሯሯጥ በኢትዮጵያውያኑ ተጋልጣና ተዋርዳ ምኞቷ ባጭሩ ተቀሽቷል። ለወያኔ አራጆች ማዘኗን በተመለከተ ትንሽ ስጋ እንደ መርፌት ወጋ አሰኝቷታል። ከነሱ ባትወለድም ቅሉ። አሁን ደግሞ ያ አልሳካ ሲላት ከውድቀቷ ለማገገም ይሁን ወይም በቀጭን ትእዛዝ ተናገሪ ተብላ እንደሆነ ባላውቅም ተነጎችና ኦነግ ኦዴፓዎች በ20ና 30 ዙር ልዩ ኃይል ማሰልጠን ብቻ ሳይሆን ቋራ በሱዳን ስትወረርና ሉዓላዊነታችን ሲደፈር ችግር የለም ያለችው ሁለት ዙር ብቻ ስልጠና ወስዶ እንደገና ትጥቁን እንዲፈታ የተደረገው የአማራ ልዩ ኃይል ከአማራው ሚሊሻና ፋኖ ጋር ሆኖ በጋራ ተነገን አሳዶ ስለደመሰሰው ብቻ በመደናገጥ ልዩ ኃይል ህጋዊ አይደለም እያለች ኡታዋን ማቅለጥ ጀምራለች። አቤት ውርደት! እቺናት እንግዲህ የሰላም ምንትስ ማለት ለሀገር ሳይሆን ለከርስ በማደር ከድጡ ወደ ማጡ ተምዘግዝጎ በቅሌት መወርወር ብቻ ውርደት ጌጥ በሆነባት ሀገራችን ይህ ደግሞ ምንም ማለት እንዳልሆነም ባልዘነጋውም። ሌላው የሙስና አባወራ አራጁ አባዱላ መበለት ይችላል ተብሎ የኦነግ ኦዴፓን ትእዛዝ ተቀብሎ ደቡቡን እንዲበታትነው ኃላፊነት በተሰጠው መሰረት ደቡብ ኢትዮጵያን እንደ ዶሮ ብልት 12 ቦታ ከፋፍሎና አዳክሞ በታትኗል። ሚኒስትሯም ለዚህ ሁለታው ምን አይነት እርግብ እንዳበረከተችለት ባላውቅም አባዱላ አንድ ሆኖ ሳለ ብዙ የሚሆን ማለት ካቶነት ወደ ጀነራልነት ከመርኮኛነት ወደ አፈጉባኤነት ወዘተ እንደ እስስ ተለዋውጦና ተስፈንጥሮ ቆብ ሲል ምንም አያደናቅፈው። ከዚህ ውጭ ደግሞ የማይቀየር ዋና መለያው በሙስና የመጨማላለቅ ባህሪው ነው። ለዚህ ሁሉ ወንጀሉ ደግሞ የትኛውም ማገዛስ ተጠያቂ ያላደረገው በአዲስ አበባ ቀበሌዎች ውስጥ የሱ ያሉን ህንጻዎች እንኳንስ በአይን በስለት ተፈልገው አይገኙም ይባላል። ደቡቡንም በቅርጫ የበለተ ሲደለደል ከፍተኛውን ድርሻ ለራሱ ማድረጉ አያጠራጥርም። ሌላው ትንግርተኛነቱ ለ27 ዓመታት ጥባው ያኔ ሆኖ እንዳልመዘበረ ህዝብንም እንዳላስጨፈጨፈ አሁን የተነግ ወያኔ በተረኛው ኦነጎዴፓ ወያኔ ሲተካ እሱ ግን ማንነቱን ሳይቀይር የዘረኛው ኮሎኔል ምርጥ ሆኖ በከፍተኛ ስልጣን ላይ ፍጥ ብሎ ድመት መንኩሳ የተባለውን አጠናክሮ ጌታዋን የተማመነች እንትን ሆኖብን ይኸው በተካነበት ጸረ ህዝብ ኦነጋዊ አዲስ ጉልበቱ አገርን እያመሰ ህዝብን እያስጨፈጨፈ ዘረፋውንም እያጧጧፈ ይገኛል። ይቻ አይደለችም እንግዲህ ለውጥ ተብላ እስካሁን ድረስ እስክስታ እያስመታችን የሚዘፈንላት የሶስተኛው መንጽረ እይታ በጣም አሳዛኝም አሳፋሪም ነው። ድሮ መለስ ባራዳ ጮሌነት በጥንቃቄ የሱ ሰዎች እንዳላደረጉት ለማስመሰል ብረቱን ሰጥቶ ወርቁን አፍሶ ሲወስድ በባንክ ሰራተኞች ንዝህላልነት እንደተፈጸመ አስደርጎ ወንጀሉን በእነሱ ላይ በማላከክ ራሱን ከተጠያቂነት ነጻ ማውጣቱን እናስታውሳለን አይደል? ታዲያ ወጋይ ቀርምና ደብረጽዮን የጋራ አቅዳቸው የሆነውን መከላከያን ከጥቅም ውጭ በማድረግ የድል ብስራቱን ላብይ በቴሌፎን ሲገልጽለት ለወሮታው ቃል በተገባለት መሰረት 3 ቢሊዮን አሁንኑ እንደሚላክለት ይነግረዋል። እንዳለውም ጠቅላላ ብሮቹ ታሽገው ከደብረ ዘይት አውሮፕላን ማረፊያ ወደ መቀሌ ሊጓጓዙ ውሳኔ ተላለፈ ተባለ። እናም የኦነግ ኦዴፓ ብልግናዎች በሌላ በኩል ብሮቹን አዙረው ከራሳቸው ካዝና ጠቅለው ካስገቡ በኋላ ባዶ ቃውን አሽገው ወደ መቀሌ ይልኩታል። መቼም ኦነግ ኦዴፓዎች ጥቢትና ጉራንጂ ብልሃትንና የማሰቢያ አእምሮ ጭንቅላት አልፈጠረላቸውም አይደል? ለዚህም ነበር ቢያንስ ለማስመሰል ሲባል የብር መያዣው ክብደት እንዲኖረው ትንሽዬ አሸዋ ሳይጨምሩበት በአውሮፕላን አሳፍረው የላኩት። ከዛም አውሮፕላኑ መቀሌ አርፎ ብሮችን ይዟል ተብሎ እቃ በድግ ሲያደርጉት እንደ ነፋስ ቀለላቸውና እረሄ ምንድነው ብለው ለበላዮቻቸው ማሳወቅ፣ የተነቅቱባዎች ደግሞ መልእክቱ እንደደረሳቸው በመደናነገጥ ተሯሩጠው ከስፍራው ደርሰው እዛው ከአውሮፕላን ማረፊያ ውስጥ ሳጥኑን ከፍተው ሲያዩት ባዶ። ይህ ነው ይባላል እንግዲህ ለዚህ ሁሉ ጦርነት እልቂት መነሻ የሆነው። ያው እንደተለመደው የጦርነቱ ገፈት ቀማሾቹ ቱባ ቱባዎቹ ሳይሆኑ ሌሎቹም ቢሆኑ መከላከያውንማ ለተፈጠረው ቀውስ እንደ ምክንያት ነው የተጠቀሙበት። እንደ ሹሞቹ ፍላጎት ቢሆንማ ኖሮ ተማክረው ያደረጉት ምን አይሸትም እንደሚባለው ሸፋፍ ነው ሊያስቀሩ ነበር እቅዳቸው። ብቻ ምን ይሆናል ግምኛ ተጋለጡ እንጂ አሁንም ቢሆን መከላከያው ራሱን በኢትዮጵያዊነት አንጾና ውስጡን ከዘረኞች አጥርቶ እስካልተስተካከለና እስካልተጓዘ ድረስ ዛሬ በሰሜኑ እዝ ላይ የተፈጸመበት የግፍልቅት ነገ ተነገ ወዲያ ደግሞ በባለጊዜው ዘረኛ በደቡብ በምዕራብ በመስራቆና በመሃል አገራችን ውስጥ መደገሙ አይቀሬ ነውና ጫው ለራስ ስትል ጣፍጥ ነው ነገሩ። ደግሞም እኮ ያገር መከላከያ ሲመሰረት ተአማኒነቱና ታዛዥነቱ ለፋሽስትና ለዘረኛ አምባገነኖች ሳይሆን የቃል ኪዳን መሐላውን ሲፈጽም ለኢትዮጵያ አገሩ አንድነቷንና ጠቅሟን እንዲሁም ሉዓላዊነቷን ለማስጠበቅ ብቻ ታስቦ ነበርና ይሄን ደግሞ ከእናንተ በለጣው ቃል ለማለት ብዬ እንዳልሆነ ይታወቀልኝ። ሆኖም እንዳለፈው ለፋሽስትና ለዘረኛ አምባገነኖች የጭቆና አገዛዝ ታዛዥ ሆናችሁ ለሀገራችሁ የገባችሁትን የቃል ኪዳን መሐላ ዘንግታችሁ በድጋሚ እንዳታስጠቁን ለማሳሰብ እንጂ። ሆኖም ምንጊዜም ቢሆን የማይለወጥ አንድ ሀቅ አለ። እሱም ሰማይ ዝቅ መሬት ከፍ ብትል የኢትዮጵያ ሕዝብ ትግል አቸናፊ መሆኑን ነው። ዘረኛውም ከተማሰለት የመቃብር ጉድጓድ መግባቱ አይቀሬ የጊዜ ጉዳይ ነው። አሁንም የኢትዮጵያ ሕዝባዊ ትግል ያለ ጥርጥር ያቸንፋል ሲሉ መልእክታቸውን ያደረሱን በላይ ተሰማ ከአባይ ማዶ ናቸው።
ሰላምታዬ ይድረሳችሁ ፍኖቶች። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ ሬዲዮ አዘጋጆች በሙሉ እንዴት ከረማችሁ? የኢትዮጵያ አምላክ ሁሌም ከእናንተ ጋር ይሁን ይያልኩ እንደተለመደውችን አጭር መልእክቴን እንድታስተላልፉልኝ በጥሞና እጠይቃለሁ። የጁንታው ጁንታ ያብይ አህመድ አሊ መነጽር ድሮን መቀሌን ሲበለከት ደምቢዶሎን ግን አይቃኝም። ያብይ አህመድ አገዛዝ ስልጣኑን ኮያኔ ኮረሰውዲ እጅግ ዘግናኝ ሆኑ። በአለም አቀፍ ደረጃ ለጆሮ የሚሰቀጡ ጭፍጨፋዎች በአማራ ህዝብና በኦርቶዶክስ ሃይማኖት ተከታዮች ላይ እየደረሰ ነው። ለዚህ ጭፍጨፋዎችና የዘር ማጥፋት ወንጀሎች የወያኔ ሹመኛ በአብዛኛው ወንጀሉን መካድ አንዳንዴ ማቃለል ደንታቤትነቱን ሲገልጽ ቆይቷል። የጉዳቱ ሰለባዎች ግን ለሚደርስባቸው የዘር ማጥፋት ጄኖሳይድ ተጠያቂው የሹመኛው አገዛዝ እንደሆነ በማስረጃ የተደገፈ ነው። ከአንድ አመት በላይ በደምቢዶሎ ውስጥ አማራ በመሆናቸው ምክንያት በጥላቻ የዘር ተኮር ታፍነው ጫካ ውስጥ የደረሱበት ስለማይታወቁ ልጃገረዶች የወያኔ ሹመኛ ምንም የሚተነፍሰው ነገር የለም። የአማራ ደም ከውሻ ደም ያላነሰ ዋጋ ስለማይሰጠው ነው እንጂ ይህ ወንጀል ብቻ አብይ አህመድ አሊን የህዝብ ሰላምና ደህንነት ማስጠበቅ ስላልቻለ ከስልጣኑ ከነግሳንግሱ መው እንዲወገድ ማድረግ የሚገባው ነበር። አሁን ደግሞ ማላገጫና መሳለቂያ የሆነው ነገር መቀሌ ውስጥ የሚገኘውን የደብረ ጽዮን ያለበትን ጉድጓድ መመልከት የቻለ የሹመኛው የርቀት መነጽር ድሮን ደምቢዶሎ ላይ የታፈኑትን ልጃገረዶች መመልከት አለመቻሉ ነው። ይህ የወያኔን አጥሚት እየጠጣ ያደገው ሹመኛው በተግባር በተባበረ ክንድ በትግላችን መወገድ አለበት። ከታሪካዊ ችግሮቻችን ስንገላገል የምንችለው የጥም ምንጭ የሆኑትን ወያኔ መንግስታዊ ያደረጋቸውን አፓርታይድ አስተሳሰቦች ህጋዊ ያደረጋቸው የአፓርታይድ ደንቦች ኢትዮጵያን ያዋቀረበት ህገ መንግስት የሚባለው የወንጀል ስርዓትና መዋቅር የዘረጋላቸውን ሌሎች የአፓርታይድ አሰራሮችን ሲሻሩና የአገር ጠንቆችንም በማስወገድ ብቻ ነው። ድል በትግል ለኢትዮጵያ ህዝብ ሁሉን ያሳተፈ የህግር መንግስት አሁኑ ኢትዮጵያ ለዘላለም ትኑር። አመሰግናለሁ። ተስፋዬ ዘለቀ ከምዕራብ አሜሪካ።
ሰላም ፍቅር ጤናና የድል ዘመን ለመላው የኢትዮጵያ ህዝብና ለእናንተ ሙድ የፍኖተ ራዲዮ ስርጭት አዘጋጆች እንዲሆንልኝ ምኞቴን ያስተላልፍኩ ትንሽ የልቤን ለመተንፈስል ይህችን ደብዳቤ ልኬላችኋለሁ። በፖለቲካ አመለካከት ካለመብሰል ወይም በትብይት ከመወጠሪውን ባይገባኝም ወያኔንና የትግራይን ህዝብ አንዳድርጎ የሚፈርጀው የሰው ቁጥር ትንሽ አይደለም። ይህን አይን ያወጣ ፍረጃ በፍጹም ትክክል አይደለምና ጎበዝ ፍርደ ገምድል አንሁን። ወያኔዎች በርግጥ የትግራይ ልጆች ናቸው። አይደሉም ብዬ ሙግት መግባት ደግሞ አላስፈልጊ ነው። ቆም ነገሩ ወያኔ የትግራይ ተወላጅ ከመሆናቸው ላይ አይደለም እንዳልኩት ወያኔዎች በሙሉ ትግሬዎች ናቸው ያ ማለት ግን ትግሬዎች በሙሉ ወያኔዎች ናቸው ማለት አይደለም። ግር አድርጋችሁ እንደው ከሆነ በቁጥር እናብራራው የትግራይ ህዝብ እርግጠኛ ባልሆንም ወደ 6 ሚሊዮን ዘልቋል። ከዚህ ውስጥ ምናልባት ሳንሳስት በመቶ ሺዎች የሚቆጠረው ወያኔ ነው እንበል። ማለትም ወያኔዎች ከትግራይ ህዝብ ውስጥ አባል ያደረጉት ከ1% ከመቶ ውስጥ አንድ ይሆናል እንደማለት ሲሆን የተቀረው 99% የሚሆነው የትግራይ ህዝብ ወያኔ አይደለም ማለት ነው። እና ጎበዝ ቀለምተኛ የሆነ ድምዳሜ ላይ ከመድረስ በፊት በመድር ላይ ያለው ሀቅ እንድናጤና አሳስባለሁ። በነገራችን ላይ ይህ አባባሌ ለሁሉም የዘር ድርጅቶች የሚሰራ ነው። ወያኔ ስመ ብዙ ነው። ህዋት ህዝባዊ ወያኔ ሀርነት ትግራይ TPLF ትግራይ ፒፕል ሊብሬሽን ፍሮንት ማለሊት ማርክሲስት ሌኒኒስት ሊግ ኦፍ ትግራይ ወዘተ ኢሃዴግ ጫነ ተደርጎ ሲነበብ ወይም ሲላጥ የሚሰጠን ድምጽ ወይም ሽታ ወያኔ የሚል እንደነበር የወራት ታሪክ ሆኗል። መልከጥፉን በስም ያሳምሩ እንደሚሉት ማለት ነው። በርካታ አጠራር ቢኖራቸውም ድምዳሜው ሁሉም ወያኔ ማለት እንደሆነ የሚስት ያለ አይመስለኝም። የሚገርመው ግን ተራራዎችን ያንቀጠቀጥኩ ነኝ ይል የነበረው ወያኔ ዛሬ ተራራዎቹ በተራቸው ሲያንቀጠቀጣቸው ሲያዩ ምን ይስማቸው ይሆን? ከላይ ወያኔና የትግራይ ህዝብ ሁለት የተለያዩ ነገሮች ናቸው ብያለሁ። ወያኔዎች ግን ከተወለዱ ጀምረው ሲሚሉና ሲገዘቱ የሰማናቸው በትግራይ ህዝብ ስም ሲሆን ራሳቸውንም ለትግራይ ህዝብ የቆሙ ወይም የትግራይ ህዝብ ታገሉልኝ ብሎ ቡራኬ እንደሰጣቸው አድርገው ነው። እንዲያው ለመሆኑ የትግራይ ህዝብ መቼ ነው ለወያኔ የመሪየን ውክልና የሰጠው? የትግራይ ህዝብ በድምጽ ብልጫው ወከለኝ በማለት መብቱም እንደሰጠው የሚያስረዳ አንዳችም መረጃ የተመዘገበ የለም። ለነገሩ ይህ የውክልን ጉዳይ የወያኔ ችግር ብቻ አይደለም። የአማራ፣ ኦሮሞ፣ ሶማሌ፣ ሲዳማ፣ ጉራጌ፣ ባልደራስ ወዘተ ሁሉንም የተጠናወተ ወረርሽኝ አይነት ችግር ነው። ወያኔ በምንም አይነት ሁኔታ የትግራይ ህዝብ ወኪል ሊሆን አይችልምና የትግራይ ህዝብ ወያኔ አድርጎ ጭፍን ጥላቻ ማራገብ ኢሰባዊነት ነው። ኦነግም ከኦሮሞ ህዝብ ወክልና አግኝቶ አማራውን ጨፍጨፍ አልተባለም። ሌላው ለተነፍስ የምፈልገው ዘንድሮ የዘር ግንድ ስላመጣብን ጦስ ነው። በዚህ ህሊናን ማጦስ ከማይታሰብ ችግር ውስጥ ይዶለናል። ወገን ልብ ማለቱ መልካም ነው። አማራ ወይም ኦሮሞ፣ ትግሬ ወይም ከምባታ ተባልኩ ሰው ሆኜ ከመፈጠሬ ላይ አንዳችም ለውጥ አይደምርልኝም ወይንም አይቀነስብኝም። በመድረ ኢትዮጵያም ሆነ በሌላውም ዓለም ያለው ሰው ሁሉ ያው ሰው ነው። በዘር እንደምንበላላው ሁሉ በነጩም ዓለም ጥቁርን እንደ ሰው አለመቁጠሩ የተለመደ አሳዛኝና አሳፋሪ ሀቅ ሆኖ ነው ያለው። ሩሶ የተባለው ፈላስፋ ሰው ነጻ ሆኖ ተወልዶ ግን በያለበት ባሪያ ሆነ። ከመሐከሉም አንዳንዶቹ የሌሎቹ ጌታ ሆኑ። ተሰማው ሆኖም ግን እሱ ራሱ ከሆነም የላቀ ባሪያ ነው ያለው አባባል ታላቅ መልእክት አለው። በኢትዮጵያ ያለው የህዝብ ችግር የዘሩን የበላይነት ከማወጅ ላይ ሳይሆን ተብትቦ የያዘው የመደብ ልዩነት ነው። አማራውን አጥፍቶ የኦሮሞ የበላይነት ማንገስ በኦሮሚያ ህዝብ ውስጥ ያለውን ድህነት አይቀርፍም ወይም ከመቅስፈት በኦሮሚያ ፍትህ አያነግስም። በኦሮሞ ውስጥ ያለው ከፍተኛ መደብ ዝቅተኛውን መበዝበዙን ይቀጥላል። ስለ መደብ ሲወራ የማይጠመው መኖሩ ሳይታለም የተፈታ ነው። ምክንያቱም ቶሎ ከማርክሲዝም ፍልስፍና ጋር ስለምናጣምረው። ማርክስ ግን አልዋሸም እና በዘር በሃይማኖት ወይም በሰውነት ቀለሙ ልዩነትን መፍጠር እንደ ባሪያው ምሳሌ አይነት መሆኑን መረዳቱ ብልህነት ነው። በአዳምና ሔዋን ጊዜ መሬቱ የኛ ነበርና ለቆቁ ብሎ ወንድም ወንድሙን መግደል ተግባራዊ መሆኑ ቀርቶ ከቶንም ሊታሰብ ባልተገባ ነበር። አንድነትስ ትንግርት ተነግሮኛል ባዩ መንግስት እንዴት ህዝቡን ኮሮበላውን በደዎች መከላከል እንዳልቻለ ስናስበው የሚገርምና የሚያገነግንም ነው። በኦሮሞ ምድር ዛሬ በአማራው ላይ የሚደረገው ግፍ የደም ሀረግን መሰረት ያደረገው መሬትንና ሀብትን ከመቀመት ጋር የተያያዘ ነው። መጤ፣ ነፍጠኛ፣ ወራሪና ተስፋፊ የሚሉ ስሞችን በመጠቀም የፖለቲካውን ንግግር በመቀባባት እነሱና እኛ በማለት ክፍፍልን ለረጅም ጊዜ በመስበክ ዛሬ እኛዎች በእነሱ ላይ ከፍተኛ የዘር ማጥፋት ዘመቻ ላይ ተሰማርተው ይገኛሉ። አማራው አሁን ባለበት የኦሮሞ ክልል ውስጥ መሬት አልባ ወይም ሀብት የሌለው መናጢ ቢሆን ኖሮ ማንም ንክች የሚያደርገው አልነበረም። ደግሞ በአማራው ላይ የሚዘምተውን ኦሮሞ የዘር ሐረግ ብልመዝ አባቱን ጠርቶ አያቱን የማይደግም አይነት ነው የሚሆነው። ይህ አባባል ደግሞ ለኦሮሞ ብቻ ሳይሆን ለሁሉም ኢትዮጵያዊ በተመሳሳይ ይሰራል። ሰሞኑን በትግራይ የተከሰተውን ጦርነት ባልና ሚስትን አፋቷል እየተባለ መዋራቱን ሰምቻለሁ። አይደንቀኝም። ልጆቻቸው ግን ከማን ሊወግኑ ይሆን? ደግሞስ ባልና ሚስት ለዘመናት ልብ ለልብ በመሆን ሀዘኑን እና ደስታውን በአንድነት ተካፍለው በፍቅር የኖሩትን ኑሯቸውን እንዴት አድርገው ነው ተጣድፈው ወደ ዘር ጎጣቸው ለመንጎድ የሚያስቡት? ብለንስ መልስ ፍለጋ ጥያቄ ማንሳቱ ተገቢ ይመስለኛል። እድሜ ላይ ሀፋ ይሁንልኝና ከእንዲህ አይነት አምሮን ከሚያጎድፍ ተልካሻ የዘር ወገንተኛነት ድርሽ እንዳልል የበሰለ ትምህርት ከተሰጠኝ ዛሬ 40ዎቹን አመታት አስመዝግቤያለሁ። እኔ ብቻ ሳልሆን አልፋ አላፍ የነበሩትና አሁን የሆኑት የሀፋዎች በሙሉ የሚጠቀሱ ናቸው። እንዲም ሆኖ ግን ከመካከላችን ጎባጣ ዘረኞች አልነበሩም አይባልም። ሁሉም ባይባሉ ባንጃነት የከዱን ዛሬ ወደ የዘር ጎጣቸው ከብለው ታሪክን ያሳፈሩና ያስቀየሙም ይገኛሉ። ዛሬ ኢትዮጵያችን በታላቅ ፈተና ላይ ስለመሆኗ የማያስብ ወገን ያለ አይመስለኝም። ግዙፍ ሰራዊት ከነሙሉ ትጥቆ ያለውን ወያኔ ለመዋጋት ጦር ክተት ያለው ኮሎኔል ለምን ኢምንት ኃይል ካለው ኦነግ ጋር መፋለም አቃተው? ለምን ፈራው? ለምን መወሰን አቃተው? ብዙ ያጣይቃል። ብዙ ቢያጣይቅም መልሱ ግን ግልጽ ነው። ኮሎኔሉ የታገለለትንና ለትንግርቱ መገለጫ የሆነውን ስልጣን የጨበጠው በኦነግ በኩል በመሆኑ በገዛ ድርጅቱ ላይ ጦርነት ይሰብቃል ብሎ ለማመን ይከብዳል። አድሎ ባጎብ ጦኖሮ በአማራው ህዝብ ላይ የሚወርደውን ግፍ ድሮ ባስቆመው ነበር። በዚህ አጭር አመት ውስጥ የወያኔንና የኦነግን ደባ በሚገባ አይተናል። በኢህአዴግ ውስጥ ለጥቅምና ለመጠቀሚያ እንደ በግ የተጎተተውን የአማራውንም ድርጅት አይተን አፍረናል። የኦነግ ቡችላም አማራውን ቆማር ተጫወትንበት ብሎ ነግሮናል። የኢሳያስ አፈወርቂ የአብይ ወዳጅነትም የወረት ፍቅረኞችን ታሪክ ያስታውሰኛል። በሩጫ የጀመሩት ፍቅር በሩጫ መቋጨቱ ሳይታለም የተፈታ ስለመሆኑ የጊዜ ጉዳይ ነውና እንታገስ። በትግራይ የተጀመረው ጦርነት መልካም አይመስልም የሩቁ ጥይቱ። ያ የማይበቃ ይመስል አሁን ደግሞ የሱዳን ጦር ድንበር ዘልቆ አማራ ክልል ገብቷል የሚለው ዘና አስፈሪ ይመስላል። የሚያስፈራው በሱዳን ጦር ተታኮ የሚመጣው የጠላት ርብርቦች ነው። ወያኔ የሱዳኑ ጦር አበጋዝ የመሆን ሚና ሊጫወት ይችላል። ግብጽ በረጅም እጇ ከካይሮ ሳትወጣ የበሎ ሚና ትጫወታለች። አያላን አገሮች በአሜሪካን ቡራኬ ማገዶ አቀባይ የመሆን ሚና ይጫወታሉ። ይህ ሁሉ ደግሞ ለኦነግ ሰርግና ምላሽ ይሆናል። የሚያሳዝነው የኔቴድሮስና የነምንልክ ኢትዮጵያ እንዲህ የዝንቦች መጫወቻ መሆኗ ነው። ግን ቢዘገይም የተስፋ ጭላንጭል ፈካ ብሎ ይታያል። ተግባራዊ እንደሆነ ደግሞ መላው የኢትዮጵያ ህዝብ የሚያበጣብጡትን ተውሳኮች አራክፎ በአንድ ላይ ሲቆም ብቻ ነው። ህዝቡን አስተባብሮ የስልጣኑ ባለቤት ሊያደርግ የሚችል ድርጅት በእሳት የተፈተነው ሀቀኛው ኢሃፓ ከኢትዮጵያ ህዝብ ጎን ቆሞ ተገቢውን ግንዛቤ እየሰጠ በመሆኑ ያኮራናል። ከነዚህ ገጸ በርካታ ችግሮች ኢትዮጵያ ነጻ የምትሆነው ሁሉንም ያሳተፈ የሽግግር ሂደትና ህዝባዊ የሽግግር መንግስትውን ሲደረግ ብቻ ነው። ካለው ችግር ለመላቀቅ ህዝባዊ ትብብር እንጂ ያንድ ግለሰብ አሸጋጋሪ የመሆን ፍላጎት እንኳን ድልድይ ቦይ ማሻግርም። ኮሎኔሉ የማሸጋገር ኃላፊነቱ በእኔ ላይ ወድቋል ብሎ መቅለሉን ይተውና የማሸጋገሩን ኃላፊነት ለህዝብ ያስረክብ። ወዶ ካስረከበ ሰየው፣ አለያ ግን የግዱን እንዲያስረክብ ህዝቡ ጫና ማድረጉ የማይቀር ይሆናል። ኢትዮጵያችን በቁርጥ ቀን ልጆቿ ተከብራ ትቀጥላለች። አዳሙ በፈቃዱ ነኝ ከዋሽንግተን ዲሲ።
ይድረስ ለፍኖተ ዲሞክራሲ ራዲዮ ደረጃዎች አምድ አዘጋጆችና ለውድ አድማጮች ሁሉ በዛሬው አምዳችን ያላወቁ አለቁ ይያልኩ ሳርውሃ ወይም ዝናብ ካላገኘ አይለመልም ሊለመልም አይችልም። ብዙም ጊዜ የሳር ውስጥ ውሃ በአይን አይታይም። ግን በሳሩና በአትክልቱ ልምላሜ ውስጥ ዝናብና ውሃ እንደነበረበት መገመት ይቻላል። እንዲሁ ይህንን አባባል እንደምሳሌ ብንወስድ እንኳን እነ ኢሃፓና ሌሎች አገር ወዳድ ኃይሎች እንደ ሳር ውስጥ ውሃ ውስጡን ባይታገሉ ኖሮ ይህ እንደ አሸን የፈላና በጎሰኝነቱ ቀርቶ የአማራውን ደም ጠጥቶ የሰከረ ዘረኛ ጥብደል በሙሉ ዛሬ ሳናቸውን እየተከተለ የሚያደናቅፋቸው ድርጅት ባይኖር ኖሮ እስከዛሬ ድረስ ብትንትናችን አውጥተውን ነበር። አሁንም ጉድና ጅራት ከወደ ኋላ እንደሚባል ሁሉ አስመሳይ ጠላቶች የጋራ ጠላቶች የሆኑን ወያኔን መተንላቸዋል ብለው በአዲስ መንገድ አልሸሹን ዞር አሉ። ወዳጅ መስለው ሊወዘፉብን እየተዘጋጁ መሆናቸውን በትዝብት አይን እያየን ያለ ጉዳይ ሲሆን፣ በአሁኑ አካሄድ ግን ዞሮ ዞሮ የትግላችን መዝጊያ ቁልፍ ዴሞክራሲ መሆኑ ቀርቶ የጎጠኞችና የጉሰኞች ተራ ሴራ ተበቅሮብን የመከራ ዘመን ጠንክሮብን ከጠበቅነው በላይ ሆኖ ለመጪው ትውልድም ያልተቋጨ የቤት ስራ ሆኖ የሚቀጥል ይመስላል። ይህንን ሴራ የሸረቡልን እነዛ ከይሲ ፍጥራን አሁንም መልሶ መላሶ እድሜያቸውን ያሳጠራቸውና እንደ እውር ጥልፍ ህዝቡን ከጸጉር እስከ ጥፍር ድረስ በጎሳ ፖለቲካ ተፍትበው እኛን ለሲኦል ራሳቸውን ለገነት ያጩ ራስ ወዳድ ዘረኞች እነሆ ጌታ ይመስገን የሞቱት ሞቶ ያልሞቱት እያዩ እየሞቱ ለሌላው የተመኙትን ምድራዊ ሲኦል እነሆ አይናቸው እያየ ራሳቸው እየገቡ ሲሆን እሰዬ እሱም ሲያንሳቸው ለማለት እኛም ሰው ብንሆንም ቢከብደንም እግዚአብሔር ግን የበደላችሁትን ህዝብ ፊት ቆማችሁ ፍርዳችሁ ተቀበሉ ብሎ ስለፈረደባቸው እነሆ ከመኪና ወርዶ በእግር ከፎቅ ወርዶ ዋሻ ከዋሻ ወጥቶ ወደ ጉድጓድ መግባት ራሱን ባዋረደ ህዝብ ፊት መዋረድ ምድራዊ ፍርድ ይሉሃል ይሄ ነው። ሌላ ትርጉም የለውም። ይህ እንግዲህ ቁጥር 1 ጎሰኞች ጠባቦች የምድራዊ ፍርድ ውጤት ሲሆን እስከ ቁጥር 2 ጠብደል ጠባብ ብሔረሰኞች መጨረሻስ ምን ይሆን ብለን ስናስብ ለካ ነገር ሁሉ የተበላሸው ጠቅላይ ሚኒስትሩ ራሳቸው ዘረኛ ከኦሮሞ ብሔር መሆናቸው ሲሆን እሳቸውም ከመጡ ወዲህ ነው ይህ ሁሉ ተግበስሶ ከወጭም ሆነ ከውስጥ ተደብቆ የነበረ ኦነግ አንድ ጊዜ ሰማይ ወጣ። ጠቅላይ ሚኒስትሩ እነተኛ ሰው ቢሆን ኖሮና ድብቅ አጀንዳ ከሌለው በስተቀር ቁልፍ የሆኑ ቦታዎች በኦፒዲዮ ስም ለኦነግና አባሎች አደለ። እና ለምንድን ነው አገር ስታመስ ከእንቅልፍ የሚበረገው? ለምንስ አማራ ህዝብ በማንነት ሲገደል ዝም የሚለው? በመተከል ኦሮሞና ጉሙዝ አንድ ላይ ሲደመር ከአማራ ቁጥር አናሳው ነው ሳለ ለምንስ መተከል ከጎጃም ተነጥሎ ክልል ተደረገ? ይህ ሁሉ ሴራ የታላቁ ትግራይ ራዕይ ተብሎ ሲሆን የነሱ ቅዠት ራዕይ ሲከሽፍ የነሽ መልስ ራዕይ ሆኖ መቀጠል እንደሌለበት ሁሉም ጤነኛ አይምሮ ያለው ዜጋ ሁሉ የሚያምንበት ጉዳይ መሆኑን እየሰሙ ለምን በከንቱ በሆነ ዘረኝነት ቅዠት ህዝብን እናታግል የሚል አንድም የመንግስት አቃል ባይኖርም እነዛ ለማዳፍቀሞችም ትንሽ ትንፍሽ እንኳን ሲሉ አይደመጥም። የፈረደበት ያጣውቻ ነው ዘውትር ድምጹን የሚያሰማው። አንዳንዶቹማ ይሃፋ አለ የሚሉም አሉ። አንዱ እንዲህ ሲል ጠየቀኝ፣ ይሃፋ አለ እንዴ ሲለኝ፣ እኔም አዎ ይሃፋ በህይወት እያሉ ለሞቱት የለም፣ ለጠባቦች ለዘረኞች ይሃፋ የለም፣ ኢትዮጵያዊ ለሆነ ሁሉ ይሃፋ አለ። ይሃፋ የሳር ውስጥ ውሃ ስለሆነ ብዙ አትጨነቅ። እናትና አባትህም ይሃፋ ነበሩ። አንተም የወያኔ ኦነግ ግርፍ ስለሆንክ የተጋስከው ታሪክ ራስህ የቆምክበትን ምድርን የስነህ ብትባል ስለማታውቅ ስለያፋታውቅምና ዝም ብለል ብዬ አሳረፍኩት። አረስንት ጋግርታ ማለ አገር ስትል ለምን አገር ክልል ማለት ነው የሚል ታዲያ አንድ ትውልድ እንደዚህ ያድርጉ ያደነዘቁ አቆቻ ወያኔ ተመልሶ ስልጣን ላይ ጉብ ሊል አሁንም አልሞትኩም እያለ ነው። ምንም ሆነ ምንም ከጥቂት ጠባቦች የውጭ የጦት አባቶቻቸው አጋር ነው የሚያደርጉት ትግል ወደ ጉድጓድ እንጂ ወደ ስልጣን አይመልሳቸውም። እናንተ የለየላችሁ ጠላቶች ከሃዲዎች ቀርቶ ገና ወደፊት አጭበርብረን በስልጣን ላይ እንቆያለን እያሉ ለሚያልሙት ሁሉ ስልጣን ይዞ መቆየት ተስፋ የለም። እርማችሁን አውጡ። ይልቅ እንደገና ለኢትዮጵያና ለሰፍ ተታገሉ ይሻላችኋል። የትኛው መልካም ፍራችሁ ነው ወደ ስልጣን የሚመልሳችሁ? ህዝብን ከህዝብ የሚያጣላ ሐውልት መትከላችሁ ነው ወይስ ምን ያደረጋችሁ ጥሩ ነገር አለ? የአኖሌ ሐውልት አማራና ኦሮሞን ለማጣላት የተከላችሁት ነው ወይስ በባህር ዳር ከተማ ጠመንጃውን ዘቅዘቁ አንገቱን ያቀረቀረውን የአማራ ገብሬ ሐውልት ነው? ለየትኛው መልካም ስራ በሰራችሁ ውለታ ነው ለመመለስ የምትችሉት? የባህር ዳር ሐውልት እርሱ ራሱን የቻለ ትርጉም አለው። መልሱ ይሄን ይመስላል። መለሰ ከመሞቱ አንድ አመት ቀደም ብሎ በኦገስት መጨረሻ ላይ 2014 በመቀሌ ውስጥ በተደረገው የስብሰባ የተመረጡ ሽማግሌዎች ሀብታሞች የገብሬዎች ስብስብ ላይ መለሰ ንግግር ሲያደርግ ጥያቄ ተነስቶ ነበር። ጥያቄዎቹም እናንተ ልጆች የገብሬን ስልጣን ካስያዛችሁ አንተም ሆንክ አባይ ፀሐይ እንዲሁም ስዩም መስፍን ሁላችሁም ከተመቻችሁ በኋላ ለኛ ምን አደረጋችሁ ብሎ ጥያቄ ሲጠይቁት እሱም ሞኝ እሱስ ምኑ ሞኝ ነው? እውነት ነው ምንም አላደረግላችሁም፣ ነገር ግን አንድ ትልቅ ነገር አድርገናል። አጅሬ እሱም ከምንም በላይ ሁላችሁም ሊያስደስት ይገባል ብለን ያልነውን አድርገንላችኋል። እሱም አማራን ለአንዴም ለሁሌም አንገቱን አስደፍተናል። ዛሬ እናንተ ከሁሉም በላይ ናችሁ አለ። ሰውየው አዳራሹን በጭብጨባ ቀለጠ። የቆመው ህዝብ ለሰደቃ አንድም ሰው ተመልሶ አልተቀመጠም። ይህ እውነት ነው። የባህር ዳር ሐውልትም ከዚህ ጋር የተያያዘ እውነት ነው። አድማጮቼ በሉ በመራው ዓለም የምትሉ አድማጮች እንኳን ለፈረንጁ ገና አውሮ አደረሰን ይያልኩ የዛሬውን ደብዳቤ እዚህ ላይ ቋጫለሁ ሲሉ ደብዳቤያቸውን ያደረሱልን ማስንቆ ከቶሮንቶ ካናዳ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን ሰነበታችኋል? ተነሳ ወገኔ ጣላት ደስ አይበለው ጊዜና ሰዓቱ ወራቱ ያንተ ነው። ወርክ የተባለው ጣላት ተልፈስፈሶ ወድቋል ተገንጣይ አስገንጣይ ጠባብ ጊዜው አልቋል። ዱባና ቅል አበቃቃላቸው ለየቀል እንዲሉ በአንድ አገር ውስጥ ተፈጠረው አንዱ ህዝባዊ ቀናና አገር ወዳድ ሌላው ጎሰኛ ጠባብ ከሃዲና ስግብግብ ሆኖ ይፈጠራል። በሁለቱ ገጸ ባህሪያት መካከለ ያለው አለመግባባትና ጥል ደግሞ በአገር ሽማግሌም ሆነ በፖለቲካ ድርድር ሊፈታ የማይችል ስር የሰደደ መሰረታዊ ቅራኔ ሆኖ እናገኘዋለን ማለት ነው። መፍትሄው አገር ሲያናጋና ህዝብ ሲያምስ የሚኖረውን ጠንቀኛው የጎሳ ፖለቲካ ከነሰንቆፉ ነቅሎ መጣል ብቻ ነው። መፍትሄው ግብግቦችንና ካህዲዎችን ከሚመሩበት የጎሳ ፍልስፍና እና ካዋቀሩት የጎሳ ክልል መዋቅር ጋር አብሮ ተራርጎ ማስወገድ ነው። የእናቶች ዝንጉርጉር እንዲሉ በአንድ አገር ተወልደው ከአንድ እናት ማህፀን ተፈጥረው አንዱ ክፉ ሌላው ቀን አንዱ ለካስ ሌላው ንፉግ አንዱ ደግ ሌላው ክፋተኛ ሆኖ መፈጠሩ ያለ የነበረና የሚኖር ማህበራዊ ክስተት ነው። መወለድ ቋንቋ ነው። አገር በጥራት ስትወረርም ሆነ ህዝባችን ለነጻነቱ ሲታገል አርበኛና ባንዳ ብለው ጎራ የለዩት ወገኖች ሁለቱም ያንድ አገር ዜጎች መሆናቸውንም ያጤኗል። ነገር ግን ልዩነታቸው አሁንም አገር ጥንቅ ላይ በወደቀችበት ጊዜ ባሳዩት ተጻራሪ አሰላለፍ ነው። ማለትም አገር በጥራት ስትወረርና ህዝብ በጥራት እጅ ሲወድቅ አርበኛው ህዝብን ወግኖ ለአገሩ ሲዋደቅ ባንዳው ለነዋይ ተዋድቋል። አቁ ይህ ነው። ለክፉም ለደጉም ይህ በሁለቱም ተጻራሪ ገጸ ባህሪያት መካከል ያለው ቅራኔ ደግሞ ፖለቲካዊ ይዘትና ቅርጽ ይዞ ካለ መዘዙ ብዙ ይሆናል። እንደ ወያኔና ኦነግ አይነቱ ጠባብና እንደ ቄሮ አይነቱ ስደደግ ሁሉን ከኛ ከሚልፉክ ፍላጎት ስለሚነሳ አገርን ለማፍረስና ህዝብን ለማመስ ጊዜ አይፈጅበትም ማለት ነው። ስለዚህ እንደነሱ ሳይሆን እንደ ጥሩ ዜጋ በፖለቲካ አለማውስ መታገልም ሆነ መዋደቅ ያለብህ ታላቅና ውድ ለሆነች እናት አገርህ ሉዓላዊ ለሆነው የሰው ልጅ ክብር መሆን አለበት። በርግጥ መንሻና መድረሻቸው ይመሆን ሲገባው ከጫፍ ጀምሮ መሃሉን ዳር ለማድረግ ለሚታገሉ ጎሰኞች የሚከብድ ተልእኮ ነው። ምክንያቱም ለዚህ ቅዱስ ዓላማ ያልታደሉት የጎሳ ፖለቲከኞች መንሻቸው አፍራሽና ጎዶሎ በመሆኑ መዳረሻቸውም አገር ማፍረስና ህዝብን በጎሳና ቋንቋ ከፋፍሎ ማፋጀት ነው። እንጨት ላሳሪው እሾህ ላጣሪው እንዲሉ የነሱም መጻፈንታ በሄዱበት ደመከልፍ ሆኖ መቅረትና በታሪክና በቀጣዩ ትውልድ ሲረገሙ መኖር ብቻ ነው። ስለዚህ ወያኔዎች ቁጥር 1 ምሳሌ ናቸው። ጎሰኞች ጭራ ቀረሽ ከሆነ የበታችነት ስሜት ስለሚነሱ ትግላቸውም አገር አውዳሚና ፍጅት ሆኖ ይቀራል ማለት ነው። ስምሪታቸውም አፍራሽ ነውና ጎዶሎ ከሆነ የመንደር ጨዋታ ውጭ ፍትህ፣ ሰላምን፣ ፍቅርና አብሮነት የሚባል የወል ሀብት አያውቁም። ከሁሉም በላይ የሰው ጥላቻ እንጂ ፍቅር ስለማይገባቸው ከራሳቸው ጎሳ ውጭ ያለውን ሰው ሁሉ የጎሪጥ የሚያዩ ቂመኞች ናቸውናም ከሰው መሃል ቆመው ሆድ የሚብሳቸው ድብብሶች መሆናቸው አገር ያወቀው ፀሐይ የሞቀው ዋንኛ መለያ ጠባያቸው ነው። አሁንም ወያኔዎችን አይቶ ማየት ነው። ኦነጎችንም እንዲሁ። ድሮም ቢሆን ገና ከ30 አመታትና ከዚያ በፊት ወያኔዎችና መሰሎቻቸው ጥላቻና ቆርሾን ሰንቀው የሰው ልጅ አስከሬን ለሞራና ለምስጥ እየተቀለቡ ህዝብን ወደማያባራ ጦርነት ይዘው ሲገቡ ተው አቁሙ ይሄ አያዋጣም መጨረሻችሁን ራሳችሁን ያጠፋችኋል ተብሎ ተረግሯቸው ነበር። መከራው ካልሰማ መከራይ መከራው እንዲሉ ይሄው ዛሬ መከራቸውን ተሸክመው መቀሌ ላይ እየቆዘሙ ይገኛሉ። ዛሬም እንደገና የኢትዮጵያ ህዝብ በቃችሁ ከእንደዚህ አይነት አረመኔ ድርጊትና የቀንጅብ ስምሪታችሁ ለመግታት ቆርጠን ተነስተናል ሲሌላቸው ይገባል። ህዝቡ በእያለበት የከሰረ አሳ መለጠ ብሎ ሊነሳባቸው ይችላል ዘንድ ጊዜው ይገድላል። በእንደዚህ አይነት ቀውጤና ወሳኝ ወቅት ባጭር የታጠቀውን ወኔን የሰነቀ አገራዊ ኃይል መወለዱ አይቀሬ መሆኑን ማወቅ ይገድ ነው። በቁርጥቀን ቁርጥ ያለ አቋም ይዞ የሚነሳው ያንድነት ኃይል አካሄዱና ስምሪቱ እንደተባባሽ ሳይሆን ታላቅና ውድ ለሆነች አገሩ እና ክብር ለሆነው የሰው ልጅ ሉዓላዊነት ነው። ለአገሩ ነጻነትና ህዝባዊ እኩልነት የሚዋደቀው አርበኛ የሚታገለው ለፍትህ ለዲሞክራሲና ለአንድነት ነው። ባጭሩ የኢትዮጵያ ህዝብ እየታገለ ያለውና መታገል ያለበት ለተሸራረፈና ጎዶሎ ለሆነ ነጻነትና አገር አይደለም። ጥንትም ሆነ ትናንት አባቶቻችንና እናቶቻችን የተሰውላትን አገርና ሰንደቅ ዓላማ ዛሬ ላይ ለጎሰኞችና ጽንፈኞች መናሃሪያ እንድትሆን ፍጹም መፍቀድ የለብንም ብለን መታገል ግዴታ ነው። እኛ የምናውቀው አንድ ኢትዮጵያ አንድ ሰንደቅ ዓላማና አንድ ህዝብ እንጂ በተስጣሽ ክልሎችንና የጎሳ ጎጆዎችን አይደለም። ብሔር ብሔረሰቦችና ህዝቦች የሚለውን ተፈንቶ ሁሉ የጠባብ ብሔረተኞች እጅ ስራ መሆኑንም ይታወቃል። ግማሽ ነጻ ግማሽ ባሪያ የሚባል አገር አልነበረምም አልተረከብንም። ታሪክ ነውና ሀቅ ነውና መነገር ያለበት ታሪካዊ ገድል ነውና ስለዚህ ቅዱስ ዓላማ የተዋጋነውና እየተዋጋ የቀጠለውን አንጋፋ ድርጅት ኢሃፓን ዋቢ ምስክር አድርጎ መጥራት ቦታው ነው። ወያኔ ሀብሎ የጎሳ ፖለቲካ ሲጀምር ሻቢያ የመገንጠል ፖለቲካ ይዞ ሲንገታገት ሁሉንም አጋልጦ ገመናቸውን ሁሉ ፍንትው አድርጎ አውጥቶና በስማቸው ጠርቶ በኢትዮጵያ የፖለቲካ ምህዳር ውስጥ ጥርቃን ስጋቸው እንዲቆሙ ያደረገ ድርጅት ኢሃፓ ብቻ ነው። ዛሬ ጸረ ወያኔ ነን በማለት ያዙኝ ልቀቁኝ ሲሉና መድረክ ሲያጨናንቁ የሚታዩት ወፍ ዘራሽ ስብስቦች ሁሉ ያኔም አልነበሩ ዛሬም እየታገሉ አይደለም። ጠንከር ያለ እና ሰርጥ ያወጣ የትግል ስልት ተጎልቶ እንዳይወጣ ግን እንቅፋት ለመሆን ለወያኔና ግንባሮቹ እየጠቀሙ ቀጥለዋል። ታዲያ ይሃባ የነገር ጫፍ ይዘው እንደሚሮጡት ወናፎችና የጎሳ ፖለቲከኞች ሳይሆን መሬት የረገጠ አጥን ያረጋገጠና ዘመን ተሻጋሪ የሆነ ብሔራዊ ፖለቲካ ነው የሚያስከደው። ይሃባ የሚታገለው ሙሉ ለሆነች ነጻ ኢትዮጵያና ክብር ለሆነው ህዝባዊ አንድነት እኩልነት ነጻነትና ሉዓላዊነት ነው። ለዛም ነው ያትውልድ በተለይ ደግሞ በይሃባ ጥላ ስር የታገለው አርበኛ ትውልድ የዜጎችን እኩልነት መሰረት ያደረገ አንድነት በሚል መሪ ቃል እየታገለ የቀጠለው ራእዩ እንስኪሆን ድረስ ትግሉ መቀጠሉ ደግሞ አይቀሬ ነው። ነውና የሀገራችንን ተጨባጭ ሁኔታ ብቻ ሳይሆን በሀገራችን ዙሪያም ሆነ በዓለም አቀፍ ደረጃ ያለውን የኃይል አስተላለፍና በቀጥታም ሆነ በተዘዋዋሪ በሀገራችን የነበረውን ያለውንና ሊኖር የሚችለውን ተጽዕኖ በሚገባ መረዳት የግድ ይላል። በመጨረሻም ለመፍረስ ቋፍ ላይ ያለችውን እናት ሀገራችንን ለማዳን ደግሞ የመጀመሪያ የጓሮ ፖለቲከኞችን ማክሸፍ የግድ ነው። ለዚህም ያንድነት ኃይሉ በነቂስ ወጥቶ ኃይሉን አጠናክሮ ስምሪቱን አሳምሮ በገሰኞች ላይ መዝመትን ይጠይቃል። ዋናው አና በሆኑ ህዝባዊና ብሔራዊ ጉዳዮች ላይ ማተኮርንና ጥቃቅን ልዩነቶቻችንን ወገደ ጎንትቶ አገር ማዳን በሚለው መሪ ቃል መሰባሰብና መታገልን ይጠይቃል። አገራችን ውስጥ ያለው ውስብስብ ችግር አንድ ሰው ወይንም አንድ ድርጅት ወይም አንድ ጎሳ በብቸኝነት ሊፈታው ስለማይችል ሁሉም ዜጋ በተለይ ሰፊው ህዝብና አንድነቱ ኃይል የሚሳተፍበት የፖለቲካ መድረክና የትግል ሂደት መኖሩ የግድ ነው። ያኔና ያኔ ብቻ ነው ለጎሳ ፖለቲከኞች ማሃሉ ዳር ሜዳው ጫካና ከተማው ዱር የሚሆንባቸው። ለማጠቃለል የሽግግር መንግስት ስልጣን ለማያስ ሳይሆን ቋሚ መንግስትና ዴሞክራሲያዊ ተቋማትን ሁሉ አቋቁሞ ቦታውን ለቆ የሚያበቃ ሂደት መሆኑን መገንዘቡና ማስገንዘቡ የግድ ነው። ሁሉም የህብረተሰብ ክፍል የሚወከልበት ማለትም በአገሪቱ ውስጥ ያሉ የሲቪል የሙያና የፖለቲካ ድርጅቶች ታዋቂ ግለሰቦችና የህግ ባለሙያዎችን ያጠቃለለና ሰፋ ያለ የሽግግር ሂደት ያስፈልጋል ሲባል ለአምባገነኖች የማይመች ህዝባዊና አገራዊ መንግስት ይቋቋም ማለት ነው ሲሉ ደብዳቤያቸውን ያደረሱን መይሳው ከምዕራብ አሜሪካ ናቸው።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን።